ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሐምሌ 26 2014 ዓ ም ምሽት ዝግጅታችን ጀመረ። የዩናይትድ ስቴትስ እና የአውሮፓ ህብረት ልዩ ተወካዮች ወደ ትግራይ ክልል ተጉዘው ከክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። በደቡብ ክልል ደራሼ ልዩ ወረዳ 8 ሲቪሎች በመንግስት የጸጥታ ኃይሎች መገደላቸውን የአካባቢው ነዋሪዎችና የአይን እማኞች ተናግረዋል። እንዲሁም የኢትዮጵያ የሰብአዊ መብት ኮሚሽን በኦሮሚያ ክልል የማረሚያ ቤቶች አያያዝ ዙሪያ ሪፖርት አውጥቷል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የማህበራዊ ሚዲያና ድረ ገጻችን ፕሮዲውሰር አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የዕለቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን ዋላችሁ እንደምን አመሻችሁ። የዓለም ዜና ይዤላችሁ የቀረብኩት እንግዲህ ወልዴ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የቻይናን ማስጠንቀቂያ ችላ በማለት ከጥቂት ሰዓታት በፊት ታይፔይ ታይዋን ገብተዋል። የፔሎሲ ታይዋንን የመጎብኘት ጭምጭምታ ከተሰማ አንስቶ አሜሪካና ታይዋን የግዛቴ አካል ነች የምትለው ቻይና ፍጥጫ ውስጥ ገብተው ከርመዋል። ፔሎሲ ታይዋን ከገቡ ወታደራዊ እርምጃ እንደምትወስድ ቤጂንግ ስትዝት ሰንብታለች። ፔሎሲ 5 የዴሞክራቲክ ፓርቲ አባላት እንደራሴዎች ያሉበትን ቡድን መርተው አመሻሹ ላይ ታይዋን ገብተዋል። የአሜሪካ ኮንግረስ ቡድን ታይዋንን መጎብኘቱ አሜሪካ ለታይዋን ንቁ ዴሞክራሲ ያላትን የማይናወጥ ድጋፍ ያሳያል ብለዋል ፔሎሲ ታይፔ እንደደረሱ። ፔሎሲ ታይዋን ከመድረሳቸው ቀደም ብሎ በርካታ የቻይና ተዋጊ ጀቶች በታይዋን የባህር ወሽመጥ አቅራቢያ ሲያንዣብቡ እንደነበር ሮይተርስ በስም ያልተጠራ ምንጩን ጠቅሶ ዘግቧል። አውሮፕላኖቹ በጣም ተንኳሽ የሆነና በጥቂቱም ሁለቱን ወገኖች የሚለየውን አካባቢ ነክተው መመለሳቸውን ምንጩ ተናግሯል። አፈጉባኤ ፔሎሲ ቡድናቸው ማሌዥያንና ሲንጋፖርንም ጎብኝተዋል። የጉብኝታቸው ዓላማ ለአካባቢው ሀገሮች የአሜሪካን የማይናወጥ ድጋፍ ለማረጋገጥ እንደሆነ ፔሎሲ ከትናንት በስቲያ እሁድ ተናግረዋል። የአልቃይዳውን መሪ አይማን አልዛዋሪን ስለ መግደላቸው እርግጠኞች መሆናቸውን የዋይት ሀውስ ከፍተኛ ባለሥልጣናት አስታወቁ። የታሊባን ከፍተኛ መሪዎችም ግለሰቡ አፍጋኒስታን ውስጥ እንደነበር ያውቁ እንደነበር የተናገሩት ባለሥልጣናት ካቡል ውስጥ ባለፈው ሳምንት መጨረሻ በድሮን በተጣለው ጥቃት የተገደለው አልዛዋሪ ብቻ መሆኑን ገልጸዋል። የባይደን አስተዳደር ለታሊባን የቅድሚያ መረጃ ለመስጠቱን፣ ጥቃቱ የተፈጸመው በሰው አልባ ጀት መሆኑን፣ የአሜሪካ ወታደሮችም በስፍራው እንዳልነበሩ ተናግረዋል። ፕሬዚደንት ጆ ባይደን ትናንት ሰኞ ባደረጉት ንግግር አሜሪካ በሚሳኤል ባደረገችው ጥቃት በዓለም እጅግ ተፈላጊ ከነበሩት አሸባሪዎች አንዱን ገድላለች ብለዋል። ባለፉት 10 ዓመታት አልቃይዳን ሲመራ የቆየው አይማን አልዛዋሪ መስከረም 1 1994 ዓ ም አሜሪካ ላይ ከተፈጸመው የሽብር ጥቃት ወዲህ ቡድኑ መረቡን በዓለም ላይ ሲዘረጋ መቆየቱ ተነግሯል። ግድያውን ያወገዙት የታሊባን ቃል አቀባይ ዙቢሁላ ሙጃሂድ ድርጊቱ በታሊባንና በሌላ ወገን በተሰለፉት በአሜሪካና በምዕራብ ሀገሮች መሪዎች መካከል ካታር ዋና ከተማ ዶሃ ላይ ከሁለት ዓመታት በፊት የተደረገውን ስምምነት የሚጥስ ነው ብለዋል። አይማን አልዛዋሪ ያለበትን ለጠቆመ 25 ሚሊዮን ዶላር ወረታ ለመክፈል አሜሪካ ቀደም ሲል ማስታወቂያ አውጥታ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኢትዮጵያ ውስጥ የተካሄደው ጦርነት የመገናኛ ብዙሃን ነጻነትን ይበልጥ ሸርሽሮታል ሲል ለጋዜጠኞች ደህንነት የሚሟገተው ሲፒጄ ትናንት አስታውቋል። ሲፒጄ በዚሁ መግለጫው ጠቅላይ ሚኒስትር አብይ አህመድ ከአራት ዓመታት በፊት ወደ ስልጣን ሲወጡ መሻሻል አሳይተው የነበረው የመገናኛ ብዙሃን ነጻነት ይዞታ በጥቅምት 2013 ዓ ም በፌዴራል መንግስቱና በትግራይ አማጽያን መካከል ጦርነት ከተጫረ ወዲህ አሽቆልቁሏል ብለዋል። ጦርነቱ ከተቀጣጠለ ወዲህ 64 የሚዲያ ባለሙያዎች መታሰራቸውን ዋና ጽህፈት ቤቱ ዩናይትድ ስቴትስ የሆነው ተሟጋች ቡድኑ ጠቁሟል። ካለፈው ዓመት ህዳር ወዲህ 16 ጋዜጠኞች መታሰራቸውን ያነሳው ሲፒጄ ይህም ኢትዮጵያን ጋዜጠኞችን በማሰር ከሳህራ በስተደቡብ ካሉ ሀገሮች ቀዳሚ ከሆነችው ኤርትራ ጋር ያተካክላታል ብለዋል። አሁን 8 ጋዜጠኞችን ታስረው እንደሚገኙ ቡድኑ አክሎ አመልክቷል። በዚህም ይላል ሲፒጄ ኢትዮጵያ ሐሳብን በመግለጽ ነጻነት ሰንጠረዥ ላይ 40 ደረጃ ዝቅ እንድትልና ከ180 ሀገሮች ወደ 140ኛ ደረጃ እንድትወርድ አድርጓታል። በአፍሪካ ቀንድ በከፍተኛ የምግብና የጤና ቀውስ ለተጋለጡ ሰዎች የሚውል የ123.7 ሚሊዮን ዶላር አጣዳፊ እርዳታ በአስቸኳይ እንዲደረግለት የዓለም ጤና ድርጅት ተማጽኗል። የጤና ድርጅቱ እንዳለው በቀጠናው የተከሰተው ከፍተኛ የምግብ እጥረት የጤና ቀውስንም ፈጥሯል። ሊሳ ሽላይን ከጄኔቭ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
በመላው የአፍሪካ ቀንድ ከ20 ሚሊዮን በላይ ሰዎች በአስርት ዓመታት ታይቶ ለማያውቀው የረሃብ አደጋ መጋለጣቸውን የተባበሩት መንግስታት የረድኤት ድርጅቶች ያወጡት ዘገባ አመልክቷል። በሶማሊያ፣ ኢትዮጵያና ኬንያ እስከ 20 ሚሊዮን የሚጠጉ ሰዎች ከነዚህ ከፊሎቹ ህጻናት ናቸው ከወዲሁ እጅግ ለከፋው የረሃብ አደጋ መጋለጣቸውን ድርጅቶቹ አስታውቀዋል። የዓለም ጤና ድርጅት የአስቸኳይ ጉዳዮች ምላሽ ረዳት ዋና ዳይሬክተር ኢብራሂም ሶሴ ፎል ይህ አደገኛው የምግብ ደህንነት ዋስትና ቀውስ በቀጠናው የጤና ቀውስ እንዲፈጠር እያደረገ መሆኑን አመልክተዋል። የተመጣጠነ ምግብ እጥረቱ በከፍተኛ ሁኔታ የተባባሰ ሲሆን ኩፍኝና ኮሌራን ጨምሮ ወረርሽኙም በስቷል ብለዋል። ፎል ከሴኔጋል ዋና ከተማ ዳካር በስልክ በሰጡት መግለጫ ለከፍተኛ የረሃብ ቀውስ በሚሰጠው ምላሽ ውስጥ ጤና የሚጫወተው ድርሻ ብዙም አይታወቅም ብለዋል። አያይዘውም የጤና እንክብካቤ አነስተኛ የሚሆነው ሰዎች እጅግ በጣም በሚፈልጉበት ጊዜ ነው ብለዋል። ፎል አክለውም እንዲህ አሉ።
ሰዎች ምግብ፣ ውሃና ለከብቶቻቸው ግጦሽ ፍለጋ ከቦታ ቦታ ስለሚንቀሳቀሱ የሚያገኙት የጤና እንክብካቤ የተገደበ መሆኑ በጣም ያሳዝናል። ምናልባትም ደግሞ ምግብ ወደ መግዛትና ሐኪም ከማየት መካከል ያሉ ከባድ ምርጫዎችን ማድረግ ይኖርባቸውም ይሆናል።
የዓለም ጤና ድርጅት ያቀረበው የብዙ ሚሊዮን ዶላር እርዳታ ጥሪ በበርካታ አገሮች በጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ ያሉ የጤና አጠባበቅ ስርዓቶችን ለመጠበቅና ለማጠንከር ይውላል ሲሉ ፎል ተናግረዋል። የእርዳታው ጥሪ ትኩረት በምግብ እጥረት ክፉኛ የተጎዱና የታመሙ ሕጻናት የሚያስፈልጋቸውን የሕክምና እርዳታ እንዲያገኙ ለማድረግ መሆኑን የገለጹት ፎል ተከታዩን አክለዋል።
የተፈናቀሉ ሰዎች ባሉባቸው አለመረጋጋቶች ሳቢያ የሚሰጠው የክትባት መጠን ቀንሷል። በኮቪድ ወረርሽኝ ወቅትም በእርግጥ የተቋረጠ የክትባት መርሃ ግብር አለ። ይሄ በመሆኑ ለአደጋ የተጋለጡ ሕፃናት የበዙ ሲሆን መሞትም ጀምረዋል። አሁን ራሱ በጤና ቀውስ ውስጥ እንገኛለን። የአመጋገብ ቀውስ ብቻ አይደለም፣ በርካታ ሕፃናት በበሽታ እየሞቱ ነው። ስለዚህ አሁን ሁኔታው አስከፊ ሆኗል። የግድ አንድ ነገር ማድረግ አለብን።
የዩክሬን ጦርነት ከተከሰተ ካለፈው የካቲት ወር ወዲህ የእርዳታ ድጋፎችን ለማግኘት የታየው ፉክክር እጅግ እየተባባሰ መጥቶ ለጥሪቶች መመናመን ምክንያት ሆነዋል። ይሁን እንጂ ለዓለም አቀፉ ለጋሾች በዩክሬን ያለውን ቀውስ ብቻ በመደገፍ በአፍሪካ ቀንድ ሰዎች በረሃብና በበሽታ እንዳይሞቱ ለመከላከል ምንም አለማድረግ ሕሊናን የሚፈቅደው ነገር አይደለም ብለዋል የዓለም ጤና ድርጅት የአስቸኳይ ጉዳዮች ምላሽ ረዳት ዋና ዳይሬክተር ኢብራሂም ሶሴፎል።
ሩሲያ ዩክሬንን ከወረረች ወዲህ እህል የጫነ የመጀመሪያ መርከብ ነገ ኢስታንቡል ቱርክ እንደሚደርስ ይጠበቃል። መርከቡ ከነጫነው እህል በቀጥታ ወደ ወደብ ከመግባቱ በፊት ፍተሻ እንደሚደረግ የቱርክ መከላከያ ሚኒስቴር አስታውቋል። ራዞኒ ተብሎ የሚጠራውና የሴራሊዮንን ባንዲራ የሚያውለበልበው መርከብ 26527 ቶን ወይም ከ265000 በላይ ኩንታል በቆሎ ጭኖ ከዩክሬን ኦዴሳ ወደብ የለቀቀው ትናንት ሰኞ ማለዳ እንደነበር ታውቋል። ባለፈው ዓመት የተመረተ 20 ቢሊዮን ቶን ወይም ከ200 ቢሊዮን ኩንታል በላይ እህል በአገሪቱ ወደቦች ላይ ተከማችቶ ወደ ሌሎች ሀገሮች ለመላክ በመጠባበቅ ላይ መሆኑን የዩክሬን የግብርና ባለሥልጣናት ተናግረዋል። የዩክሬን ፕሬዝደንት ቮሎዶሚር ዘለንስኪ በትናንት ዕለታዊ የቪዲዮ መልእክታቸው ላይ የእህሉ መላክ እየጨመረ የመጣውን የዓለም የምግብ ቀውስ ለማስቆም የመጀመሪያው አዎንታዊ እርምጃ ነው ብለዋል። ቱርክና የተባበሩት መንግስታት ድርጅት ከዩክሬን እህል እንዲወጣ ለማስቻል ከሩሲያ ጋር መስማማታቸው ይታወሳል። አድማጮች፣ በመጨረሻም ኒውዮርክ ከተማ አካባቢ ፖሊዮ መታየቱን ተከትሎ ነዋሪዎች ክትባት እንዲወስዱ ባለሥልጣናቱ እየወተወቱ ነው። የኒውዮርክ ከተማ አቅራቢያ ዌስት ዋተር የሚባል አካባቢ ሽማምንት ፖሊዮ መታየቱን ካሳወቁበት ካለፈው ወር ቀደም ብሎ ቫይረሱ ይገኝ እንደነበር የተናገሩት የጤና ባለሥልጣናት ቫይረሱ ሰኔ ውስጥ ከተወሰደ ናሙና ላይ መገኘቱ ማሳያ እንደሆነ አመልክተዋል። የፖሊዮ ቫይረስ በዌስት ዋተር ኒውዮርክ መታየቱ ሌሎች ተጨማሪ ሰዎች ተውሳኩን በእዳሪ አማካኝነት ሳያሰራጩ እንዳልቀሩ እንደሚጠቁም የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተጠናቋል። ከሌሎች ፕሮግራሞቻችን ጋር እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዱ ወልዴን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የማክሰኞ ምሽት ሐምሌ 26 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። አሁን ወደ አብይ ርዕስ ዘገባችን እንለፍ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር እና የአውሮፓ ህብረት ልዩ ተወካይ አኔት ዊበር ወደ መቀሌ ከተማ ተጉዘው ከትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እና ከሌሎች የክልሉ ባለስልጣናት ጋር መወያየታቸውን ልዑካኑ በጋራ ባወጡት መግለጫ አስታወቁ። በሌላ በኩል የክልሉ ባለስልጣናት ጦርነቱን ተከትሎ በክልሉ ተፈጽመዋል የተባሉ ጉዳዮችን ለልዑካኑ ማስረዳታቸውን የክልሉ የቴሌቪዥን ጣቢያ ዘግቧል። የዩናይትድ ስቴትስ እና የአውሮፓ ህብረት ልዑካኑ በኢትዮጵያ ፌዴራላዊ መንግስት እና የትግራይ ክልልን በሚያስተዳድረው ህወሓት መካከል ውይይት እንዲጀመር ለማበረታታት የጀመሩትን ተልዕኮ በትግራይ ክልል መቀሌ ከተማ የጀመሩ ሲሆን ሁሉም አካላት ለመነጋገር ፈቃደኛ መሆናቸውንና በአፍሪካ ህብረት አደራዳሪነት ለሚካሄደው ድርድር ዝግጁነታቸውን መግለጻቸውን ዛሬ ባወጡት መግለጫ አወድሰዋል። የህወሓት ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አቶ ጌታቸው ረዳ በኢትዮጵያ መንግስትና በትግራይ ክልል መንግስት መካከል ይደረጋል የተባለውን ድርድር በተመለከተ የክልሉን መንግስት አቋምና ያሉባቸውን ችግሮች ለልዑካኑ ቡድን ማስረዳታቸውን ለክልሉ ቴሌቪዥን ጣቢያ ተናግረዋል። በአብዛኛው በእኛ ወገን ያለውን መረጃ የመረዳት ፍላጎት ነበራቸው ያሉት አቶ ጌታቸው ረዳ ከሰብአዊ ቀውሱና መሰረታዊ አገልግሎቶች መቋረጥ ጋር በተያያዘ በዝርዝር ማስረዳታቸውን ተናግረዋል። የምዕራብ ትግራይን ሁኔታ በተመለከተም አቋማቸውን እንዳሳወቁ አክለዋል። ጉዟቸውን ተከትሎ ያወጡት መግለጫ በትግራይ ክልል የኤሌክትሪክ፣ ስልክ፣ ባንክና ሌሎች መሰረታዊ አገልግሎቶች በአስቸኳይ መጀመር እንዳለበት እንደሚያምኑና ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር እንደተወያዩበት ልዑካኑ ገልጸዋል። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በዓለም አቀፍ ልዑካኑ በኩል ለኢትዮጵያ መንግስት የሚሰጥ ደብዳቤ መስጠታቸውን የገለጸው የጋራ መግለጫው ደብዳቤው መሰረታዊ አገልግሎቶችን ለመመለስ ለሚሰማሩ የደህንነት ዋስትና የሚሰጥና አገልግሎቶችን ለመመለስ ምንም አይነት እንቅፋት እንደማይገጥም የሚያረጋግጥ መሆኑንም አመልክቷል። በተመሳሳይ በግጭቱ ምክንያት ጉዳት በደረሰባቸው የትግራይ፣ አፋርና አማራ ክልሎች ያልተቆራረጠ ሰብአዊ እርዳታ ማድረስ መሰረታዊ መሆኑን መግለጫው የጠቀሰ ሲሆን በጥሬ ገንዘብ፣ ነዳጅና ማዳበሪያ ላይ የተጣለው እገዳም እንዲነሳ ጠይቋል። ብሔራዊ እርቅ እንዲኖር ተጠያቂነት መሰረታዊ መሆኑን የጠቀሰው መግለጫ የተባበሩት መንግስታት ድርጅት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ግጭቱ የተካሄደባቸው አካባቢዎች መግባት እንዲችልና ተአማኒነት ያለው ምርመራ እንዲያደርግ ልዑካኑ ማሳሰባቸውን እንዲሁም ሁሉም በግጭቱ የተሳተፉ አካላት ከማንኛውም የጥላቻ ንግግርና አነሳሽ ትርክቶች እንዲታቀቡ መማጸናቸውን አብራርቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔ መጽሔት ይቀጥላል። በደቡብ ክልል ደራሼ ልዩ ወረዳ አታዬ ቀበሌ ሲቪሎች በጸጥታ ኃይሎች ተገድለዋል ሲሉ የአካባቢው ነዋሪዎችና የአይን እማኞች ነን ያሉ ሰዎች ተናገሩ። የክልሉ ፖሊስ ኮሚሽነር አለማየሁ ማሞ እርምጃ የተወሰደባቸው ሲቪሎች ሳይሆኑ ወንጀል ሰርተው የተደበቁና በመንግስት ኃይሎች ላይ ተኩስ የከፈቱ ሽፍቶች ናቸው ብለዋል። የተገደሉትም 8 ሳይሆኑ 4 መሆናቸውንና 20 ታጣቂዎችን ከነጥቃቸው መያዛቸውን በመግለጽም አስተባብለዋል። የሐዋሳው ዘጋቢያችን ዮናስታን ዘብዲዮስ ተጨማሪ ዘገባ ልኳል።
የአታዬ ቀበሌ ነዋሪና የአራት ልጆች አባት መሆናቸውን የተናገሩት ስማቸው እንዳይጠቀስ ጠየቁት አስተያየት ሰጪ ሌሊት በመንግስት የጸጥታ ኃይሎች በተወሰደ እርምጃ 8 ሰዎች ተገድሏል ሲሉ በስልክ ለአሜሪካ ድምፅ ተናግሯል።
ማታ ቢያንስ ከምሽቱ ወደ 7 ሰዓት አካባቢ ይሆናል። እኩለ ሌሊት ላይ በእርግጥ አሁን የተገኘው ለጊዜው 8 ሬሳና 1 የቆሰለ ሰው ነው። ሌሎች እንዳለ ተስቦ ወዲሱም አሉ።
በሲቪሎች ላይ እየተወሰደ ያለው እርምጃም ያልተመጣጠነ ነው ያሉት ሌላ ሚስቴም የጥቃቱ ሰለባ ነች ያለው የቀበሌው ነዋሪ ናቸው።
ተሰድሰጣካ ያለው ቤት በኩል ሕክምና ለመሰዳት ቤት በኩል ሰፈር ሚግባ እንዴት ሰፈር ሲገባ ሰፈር ላይ እነሱ እያንጋዱ ፓትሮል እየተሯሯጠ ነው። ሰው አስክሬን እንኳን ማንሳት አልቻለም። እኔ ምንም በማላውቀው ባለቤትሽ የት አለ ተብሎ በር ተረግጦ ገብተው አልጋ ላይ በተኛችበት ተረጋግጠው እንደገና ከዚህ በፊት በአካባቢችን በተፈጠረው ነገር እኛ በማናውቀው ከዚህ እንትን ሲያሳድዱን ነበር። እኛ ሰው ስራ መንግስት ስራ ማቆምኩኝ ሰው የራሴን ስራ የግል ስራዬን እየሰራሁ ነው ያለው እዛ መሀል ላይ ወንጀለኛ ናቸው። ምን ሰራን? እኛ ደግሞ ለህግ አንቀርብን ብለን ሳይሆን ልዩ ኃይሉ እንደፈለገ ይቀጠቅጣል፣ ሲፈልግ ያኮላችኋል። ይህን እንዴት ነው እኛ ለህግ የምንቀርበው? በዚህ አይነት ሁኔታ
ተገደሉ ከተባሉ ሰዎች ውጪ ተይዘው የተወሰዱበት ያልታወቁ ቁጥራቸውን በውል ያላወቁት ሰዎች መኖራቸውንም ገልጿል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ የአካባቢውን ሰላም ለማረጋገጥ የሚንቀሳቀሱ የጸጥታ ኃይሎች እርምጃ መውሰዳቸውን ለአሜሪካ ድምፅ አረጋግጧል።
ሲቪል ሰዎች ጋር ሳይሆን ከታጠቁ ሽፍቶች ጋር ነው ግጭት ለመኖረው ተኩስ ተለዋውጦ ነው ሁለቱ ቡድን በጸጥታ ኃይሉ ላይ በተከፈተ ተኩስ የተሰዉ ተሰጥተዋል። በእጃቸው የነበረው የጦር መሳሪያቸው ተወስደዋል። በርካታ የሰራዊት ልብስ የመከላከያ ልብስ ጭምር የሰበሰቡት ተይዟል። እነዚህ በጽንፈኞች ናቸው፣ ለሰላም ኃይሎች ናቸው፣ የታጠቁ ሽፍቶች ናቸው። ከነትጥቃቸው ጋር ነው የተመቱት እና በዚህ አሁን ይሄ አካባቢ እስከሚረጋጋ ድረስ እና አሁን ኦፕሬሽን እዛ እነዚህ የታጠቁ ጫካ የገቡ ኃይላት ትጥቃቸውን እስከሚፈቱ ድረስ ከህብረተሰቡ ጋር እስከሚቀላቀሉ ድረስ ይህ ኦፕሬሽን የሚቀጥል ነው የሚሆነው። ዛሬ የተደረገ ኦፕሬሽንም እነዚሁ በቁጥር ወደ 20 የሚጠጉ ሰዎች ተይዟል። ወደ 4 የሚጠጉ ሰዎች ተደምስሷል።
በወንጀል የሚፈለጉ ግለሰቦች ካሉ በህግ አግባብ መጠየቅ ሲገባቸው በሴቶችና ህጻናት ላይ ጭምር ተወስዷል ያሉት እርምጃ ተመጣጣኝ አይደለም ሲሉ የአካባቢው ነዋሪዎች በመንግስት ላይ የሚያቀርቡትን ወቀሳ በተመለከተ ኮሚሽነር አለማየሁ የመንግስት የጸጥታ ኃይሎች በሲቪሎች ላይ አይተኩሱም ሲሉ አስተባብሏል።
ይህን ውሸት ነው የሚናገሩት። እንደዚህ አይነት ነገር የለም። የተመቱት 4 ናቸው። አራቱ ከታጠቁት ትጥቅ ጋር ነው። ከዚህ ውጭ የዛ አካባቢ ህጻናት፣ ሴት ስለሞቱ እኛ መረጃ የለንም። ሌላው እነዚህ እኮ ወንጀል ፈጻሚዎች ብቻ ሳይሆኑ ወንጀል ነገም ወንጀል ይፈጽሙ የተደራጁ ኃይል ናቸው። አሁን ወንጀል ፈጽመናልና ለመንግስት እጅ እንሰጣለን የሚል ነገር የሚያስቡ አይነት አይደሉም። ይህ ተጠይቋል እኮ ይለፈፋል፣ በየአካባቢ ይነገራል። ሲቪል አስተዳደር መሄደው እንዲጠይቅ ግን መግባት አይችልም። እነሱ ቀጠና በማንኛውም ጊዜ እነዚህ ወንጀለኞች በህግ የሚፈለጉ የተመሰከረባቸው እጃቸውን የሚሰጡ ቢሆን የመንግስት አካል እነዚህን ወደ ህግ ከማቅረብ ያለፈ ሌላ እርምጃ የሚወስድባቸው አይደለም። ነገር ግን እነዚህ ጫካ የገቡ እየሸፈቱ ጸረ ሰላም መሀይል የሆኑ በሰራዊቱ ላይም ቶክስ የከፈቱ አካላት እንጂ ሲቪል አካላት ላይ እንዴት ይተኮሳል? እንዴት እርምጃ ይወሰዳል?
ከዞን አደረጃጀት ጥያቄ ጋር በተያያዘ ከሚያዝያ ወር አጋማሽ ጀምሮ በደራሼ ልዩ ወረዳ የተፈጠረው የጸጥታ ችግር ባለፈው ወር ነበር የሲቪል አስተዳደር እንደገና በመመስረት እልባት አገኘ ተብሎ ነበረው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል በሚገኙ ማረሚያ ቤቶች ካለፈው ዓመት አንጻር የተሻሻሉ ነገሮች ቢኖሩም ከሕግ አግባብ ውጪ የሚፈጸሙና የታሳሪዎችን መብት የሚጥሱ አሰራሮችን መመልከቱን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታውቋል። ሰዎች ከሕግ አግባብ ውጪ መታሰር፣ ሕጉ ከሚፈቅደው ጊዜ ውስጥ ፍርድ ቤት አለመቅረብና የፍርድ ቤት ትዕዛዝን አለመፈጸም ኮሚሽኑ ከጠቀሳቸው አሉታዊ ሁኔታዎች መካከል ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በሚገኙ ፖሊስ ጣቢያዎችና ማረሚያ ቤቶች ላይ ያዘጋጀውን የክትትል ግኝቶች ሪፖርቱን ሰሞኑን ይፋ አድርጓል። ፀሐይ ዳምጠው ናት የተከታተለችው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ይፋ ያደረገው ሪፖርት በኦሮሚያ ክልል ውስጥ በሚገኙ ፖሊስ ጣቢያዎችና ማረሚያ ቤቶች ይታያሉ የሚባሉ የአሰራር ችግሮችን መነሻ ያደረገ ነው። በክልሉ ፖሊስ ጣቢያዎችና ማረሚያ ቤቶች የሚገኙ እስረኞች አያያዝ በተመለከተ ክትትል በማድረግ ባዘጋጀው በዚህ ሪፖርት ላይም ከባለድርሻ አካላት ጋር ውይይት አድርጓል። በኢትዮጵያ ሰብአዊ መብቶች ኮሚሽን የምርመራና ክትትል አካባቢያዊ ዳይሬክተር አቶ ኢማድ አብዱልፈታ ታዩ ያላቸው ችግሮች ከባጀት እጥረት በመጀመር አብራርተዋል።
ማረሚያ ቤቶችን በሚመለከት የኛ እይታ በአጠቃላይ ከዚህ ቀደም በስፋት እነሱ የነበሩ አብዛኞቹ በተለይም ከፖሊስ አካባቢ ይደርሳሉ የሚባሉ የመብት ጥሰቶች ከዚህ በፊት ማረሚያ ቤቶች ውስጥ ማለት ነው ብዙዎቹ ቀንሰዋል ማለት ይቻላል። ሙሉ በሙሉ ተቀርፈዋል ማለት ባይቻልም አሁን ያሉና አሳሳቢ የሆኑ ችግሮች አብዛኞቹ ከበጀት እጥረት ጋር እየተያዙ ናቸው። የመቆያ ክፍሎች መጨናነቅ፣ የምግብ ጥራት መቀነስ፣ የማረሚያ ክፍሎቹ የንጽህና ጉድለት፣ ትምህርት ማቅረብ ላይ ያሉ ክፍተቶች፣ እነዚህ ከሪሶርስ ጋር የተያዙ ችግሮች ናቸው።
በኦሮሚያ የሚንቀሳቀሱ የፖለቲካ ፓርቲዎችና የሰብአዊ መብት ድርጅቶች በአንዳንድ የክልሉ አካባቢዎች ሰዎች ከፍርድ ቤት ትዕዛዝ ውጭ እንደሚታሰሩ፣ የፍርድ ቤት ትዕዛዝ እንደማይፈጸምና ተጠርጣሪዎች ሕግ በሚፈቅደው ጊዜ ፍርድ ቤት እንደማይቀርቡ በመግለጽ ሲተቹ ቆይተዋል። በተለይ የተለያዩ የፖለቲካ ፓርቲዎች ደጋፊዎቻቸውና አባሎቻቸው እንደዚሁ አመራሮቻቸው ከፍርድ ቤት ትዕዛዝ ውጪ እንደሚያዙ፣ ከተያዙም በኋላ ፍርድ ቤት እንደማይቀርቡ የገለጹት በተደጋጋሚ ነው። ኮሚሽኑ ያደረገው ጥናት ታዲያ እነዚህ ችግሮች መኖራቸውን እንደሚያሳይ አቶ ኢማድ ጠቁመዋል።
ወደ 126 ያሉ ፖሊስ ጣቢያዎችን ነው ሞኒተር ያደረግነው። እነዚህ ፖሊስ ጣቢያዎች የተለያዩ ዞኖች ላይ የሚገኙ ናቸው። መደበኛ ተጠርጣሪዎችን ስንመለከት ሪላቲቭሊ ጥሩ ነው የሚባል አያያዝ አለ ማለት ይቻላል። መደበኛ ስልሽ በመደበኛ ወንጀሎች የተጠረጠሩ ግለሰቦች ማለት ነው። ካለው የጸጥታ ችግር ጋር በተያያዘ በቁጥጥር ስር የሚውሉ ሰዎች ብዙ በሕግ በተቀመጡ አካሆን አይደለም ቁጥጥር ስር የሚውሉት። ከተያዙም በኋላ አንዳንድ ቦታ በተገቢ ሁኔታ ስማቸው ዝርዝራቸው አይመዘገብም። በሕግ በተቀመጠው ጊዜ ፍርድ ቤት የማይቀርቡበት ሁኔታ አለ። አንዳንድ ቦታዎች ላይ ተጠርጣሪዎች ላይ ድብደባ የሚፈጽሙ አባላቶች እንዳሉ ተመልክተናል። ፍርድ ቤቶችን ትዕዛዝ ማክበር አማራጭ የሌለው አካሄድ መሆን እንዳለበት፣ አንዳንድ ቦታዎች ላይ ደግሞ አሁንም ድረስ የሚፈለጉ ሰዎችን ቤተሰቦች ማሰር አሁንም ተመልክተናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በክልሉ በማረሚያ ቤቶችና በፖሊስ ጣቢያዎች ሲያከናውን የነበረው ክትትል ውጤት ይፋ ሲያደርግ የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳና የኦሮሚያ ማረሚያ ቤቶች አስተዳደር ኮሚሽነር ኢብራሂም ሀጂን ጨምሮ በተለያዩ ደረጃዎች ላይ ያሉ የዞንና የከተማ አመራሮች ተገኝተዋል። የሕዝብ ተወካዮች ምክር ቤት የሕግና አስተዳደር ጉዳዮች ቋሚ ኮሚቴ አባላትና ጉዳዩ የሚመለከታቸው ሌሎች እንግዶችም ተሳታፊ ነበሩ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በሚገኙ ፖሊስ ጣቢያዎችና ማረሚያ ቤቶች ውስጥ ያሉ እስረኞች አያያዝ በተመለከተ ክትትል አድርጎ ባቀረበው ሪፖርት ላይ ከኦሮሚያ ማረሚያ ቤቶች አስተዳደር ኮሚሽንና ከኦሮሚያ ፖሊስ ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትሉን ውጤት ይፋ ሲያደርግ ሐሳባቸውን አካፍለው ነበር። አቶ ኢማድ ኮሚሽነሮቹ ያነሷቸውን ሐሳቦች ለአሜሪካ ድምጽ አብራርተዋል።
ናቸው ለኮሚሽኑ የክትትል ግኝቶች ፖዚቲቭ አመለካከት ነው ያላቸው። ተማምነናል፣ ኮሚሽኑ አቅም መፈታት የሚችሉትን ለመፍታት ቁርጠኝነት አላቸው። ወደ ፖሊስ ኮሚሽን ስንመለስ የተግባባንባቸው ነጥቦች አሉ። በአብዛኞቹ ነገሮች ላይ ተግባብተናል ማለት ይቻላል። ይሁንና በአንዳንድ ጉዳዮች ላይ እነሱም በክልሉ ካለው የጸጥታ ሁኔታ ጋር በዛ ኮንቴክስት መታየት እንዳለበት ያስቀመጧቸው ነገሮች አሉ።
በማረሚያ ቤቶች ውስጥ የሚታዩ የሰብአዊ መብት አያያዝ ችግሮች ከሞላ ጎደል የተሻሻሉ መሆናቸውን የኮሚሽኑ ሪፖርት አመልክቷል። ነገር ግን በፖሊስ ጣቢያዎች የሚታዩ ችግሮችና የፍርድ ቤት ትዕዛዝ አለመፈጸም አሁንም አሳሳቢ መሆናቸውን ጠቁሟል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በተከታዩ ዘገባ ወደ ጋምቤላ ይሆናል የምናልፈው። ዩናይትድ ስቴትስ ለስደተኞች በቂ ድጋፍ እንዲኖር ተግታ እየሰራች መሆኑን የሕዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት የውጭ ጉዳይ ሚኒስትር ኤልዛቤት ካምቤል ገለጹ። ከትላንት ጀምሮ ጋምቤላ ክልልን በመጎብኘት ላይ የሚገኙት ኤልዛቤት ካምቤል ጋምቤላ ክልል ውስጥ የሚገኝና ሙይይል የተሰኘ ከ100,000 በላይ ስደተኞች የተጠለሉበትን መጠለያ ጎብኝተዋል። ስደተኞቹም ያገኙት የነበረው የምግብ እርዳታ ከቅርብ ጊዜ ወዲህ እየቀነሰ እንደሆነ ተናግረዋል። ከገልሞ ዳዊት ከጋምቤላ ቀጣዩን ዘገባ አድርሶናል።
ኔድዎስ ላንግ ከደቡብ ሱዳን ተሰዳ ወደ ኢትዮጵያ ከመጣች 7 ዓመት ሞልቷታል። የሁለት ልጆች እናት መሆኗን የገለጸችው ኔድዎስ ከቅርብ ጊዜ ወዲህ ለስደተኞች ይሰጥ የነበረው የምግብ ድጋፍ መቀነሱ ካሳሰቧቸው ሰዎች አንዷ ነች።
So the challenges that we face in the camp, we have one is about the food distribution.
በመጠለያው እየገጠመን ካሉ ተግዳሮቶች የመጀመሪያው የሚሰጠን የምግብ ድጋፍ በቂ አለመሆን ነው። በተባበሩት መንግስታት እየተሰጠን ያለው ምግብ በቂ አይደለም። ለወር ተብሎ እየተሰጠን ያለው ምግብ ምንም እያዘለቀን አይደለም። ሲሰጠን ከነበረው ከግማሽ በታች ነው አሁን እያገኘን ያለ ነው። እናም ቢቻል የተራድኦ ድርጅቶች ልክ እጃቸውን ሲዘረጉልን እንደነበረው አሁንም ቢያግዙን ይላል።
ኔድዎስ በመጠለያው የመጸዳጃ ቤቶች እጥረት እንዲሁም የምግብ እጥረታቸውን ለመሸፈን የተለያዩ ስራዎችን ለመስራት የሚንቀሳቀሱ ሴቶች ላይም ጥቃት ይደርሳል ስትልም የሙይል ነዋሪዎች ያሉባቸውን ችግሮች አስረድታለች። ኮል ማሊክም ሌላ ያናገርኩት የሙይኝል ነዋሪ ነው።
For the time you arrive here in camp is fine because even the food is enough for us.
መጀመሪያ የመጣን ጊዜ ድጋፉ በቂ ነበር። ለወር 10 ኪሎ ግራም ምግብ ነበር የሚሰጠን። አሁን ግን ድጋፉ ወደ 7.5 ኪሎ ግራም ወርዷል። አንደኛው ችግር የምግብ ድጋፍ መቀነስ ነው። ሌላው በሙይኝል ያለን ችግር የጤና አገልግሎት ውስንነት ነው። ከ100,000 በላይ ለሚሆን ስደተኛ አንድ ጤና ጣቢያ ብቻ ነው ያለው። ስለዚህ ብዙ በሽተኞች መታከሚያ ያጣሉ። የጤና ባለሙያዎች ቢኖሩ ራሱ መታከሚያ ቦታ ያስፈልጋል ይላል። ዛሬ የዩናይትድ ስቴትስ የሕዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት የውጭ ጉዳይ ሚኒስትር ኤልዛቤት ካምብል ከኢትዮጵያ ስደተኛና ተመላሽ አገልግሎት ዋና ዲሬክተር ጋር በጋምቤላ ክልል ካሉ 7 መጠለያ ሙይኝል የተባለን ካምፕ ጎብኝተው ስደተኞችንም አነጋግረዋል። አቶ ተስፋውን ጎበዛይ የኢትዮጵያ የስደተኞችና ተመላሾች አገልግሎት ዋና ዲሬክተር ናቸው።
አዎ፣ በአጠቃላይ በኢትዮጵያ ያሉት ስደተኞች ቁጥር እንዳልሁት 870,000 በላይ ኦልሞስት ወደ 1 ሚሊዮን የተጠጋ ያለ ስደተኛ ነው ያለው። እንደተባለው ከኮቪድ ጋር ተያይዞ ድጋፎች በጣም ቀንሰዋል። የዓለም አቀፍ ትኩረትም ወደ ውስጥ በማተኮሩ የሀገራት ትኩረት ወደ ውስጥ ጉዳዮቻቸው በመሆኑና በአጠቃላይ ሌሎችም እንደ ዩክሬን እንደ አፍጋኒስታን የመሳሰሉ አዳዲስ ችግሮች በመፈጠራቸው ምክንያት የዓለም ትኩረት ቀንሷል። ይህንን ጫና ለመቋቋም በተደጋጋሚ ጥሪዎችን እያስተላለፍን ነው። ቅድም እንደተናገርኩት ኢትዮጵያ የራሷም ችግሮች ያሉባት፣ የውስጥ ተፈናቃይ ያላት፣ ተመላሾች ያሉባት፣ ከፍተኛ የሆነ ስራ አጥ ቁጥር ያለባት ሀገር ስለሆነች ከዚህ በተጨማሪ ለውጭ ዜጎች ብዙ ድጋፍ ልታደርግ የምትችልበት አቅም ወይም ነባራዊ ሁኔታ የላትም። ስለዚህ ደጋፊ አካላት ጉዳዩን ትኩረት ሰጥተው እንዲያግዙን ለማድረግ ዓለም አቀፍ ጫናም ስለሆነ ያው እነዚህ ሰዎች ዓለም አቀፍ ድንበርን አቋርጠው የሚመጡ ስለሆኑ የዓለም አቀፍ ማህበረሰብ የጋራ ኃላፊነትና የጋራ ሸክም መርህን የሚከተል ነው። ስለዚህ በዛ አግባብ ያው ተጋግዞ መሄድ እንደሚያስፈልግ እንረዳለን። ዛሬም አሲስታንት ሴክሬታሪዋም በተደጋጋሚ የገለጸችው የአሜሪካ መንግስትም ቁርጠኝነቱን ለማደስና አጠናክሮ ለመቀጠል ዝግጁ መሆኑን ተናግራለች። ስለዚህ እኛም አሜሪካም ሆነች ሌሎች ደጋፊ አካላት እነዚህን ጉዳዮች ትኩረት ውስጥ አስገብተው ድጋፋቸውን አጠናክሮ እንዲቀጥሉ ጥሪያችን እናስተላልፋለን።
ኢትዮጵያ ስደተኞችን ተጠቃሚ የሚያደርግ የህግ ማዕቀፍ ማዘጋጀቷን የገለጹት አቶ ተስፋውን አሁንም በዛ ረገድ አገሪቱ ብዙ ችግር ያሉባት ብትሆንም ስደተኞች ትምህርትና ሌሎች ማህበራዊ አገልግሎቶችን እንዲያገኙ ኃላፊነቷን እየተወጣች ነው ብለዋል። ሚስተር ጃሃንገር ዱራኒ በኢትዮጵያ የጋምቤላ የተባበሩት መንግስታት የስደተኞች ጉዳይ ኒውስ ቢሮ ኃላፊ ናቸው።
Food ration card that has been the major issue here, global issue and also in here in Gambela.
የምግብ ድጋፍ አቅርቦት መቀነስ በዓለም ዙሪያም በዚህም በጋምቤላም ስደተኞች ደጋግሞ የሚያነሱት ትልቁ ችግር ነው። ስለዚህም የዩናይትድ ስቴትስ የህዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት ጉዳይ ሚኒስትር ከሌሎች አካላት ጋር ሆነው ችግሩን ፈተው ስደተኞቹም ምላሽ ያገኛሉ የሚል ተስፋ አለን ብለዋል። የዩናይትድ ስቴትስ የህዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት ጉዳይ ሚኒስትር በሙይኝል ስደተኞች መጠለያ ተዘዋውሮ ሲጎበኙም ስደተኞቹ ያሉባቸውን ችግሮች አስረድቷቸዋል። ሚስ ኤልዛቤት ለቪኦኤ አሁንም ዩናይትድ ስቴትስ በኢትዮጵያ ላሉ ስደተኞች ድጋፎችን ማድረግ ትቀጥላለች ብለዋል።
The main issue that we heard from the refugees today is how concerned they are.
ከስደተኞች የሰማነው ትልቁ አቤቱታ የምግብ ድጋፍ መቀነስ ነው። ይህም በጣም አሳሳቢ ነገር ነው። በዋሽንግተንም አጽንኦት ሰጥተን የምናየው ጉዳይ ይሆናል። ለዚህም ምላሽ ለመስጠት እየሰራን ነው። ተስፋ አደርጋለሁ ድጋፎቻቸው በቦታው ይመለሳሉ። እዚሁ ካሉ ድጋፍ ሰጪ አጋሮቻችን ጋር ሆነንም ስለ ምግብ እጥረቱ መስራት የምንችል ይመስለኛል። ግን ምግብ ብቻ አይደለም፣ ስደተኞቹ የጤና አገልግሎት፣ የትምህርት እድልና የተሻለ የወደፊት ዕጣ ፈንታ እንዲኖራቸው እንሰራለን።
በመጠለያው ነዋሪ ሴቶች ላይ ይደርሳል ያሉት ጥቃት እንዳሳሰባቸው የገለጹት ሚስ ኤልዛቤት በመጠለያው ያሉ ሴቶች ለማገዶ ፍለጋ ሲንቀሳቀሱ ከሚደርስባቸው ጥቃት ለመታደግ ዩናይትድ ስቴትስ የምታደርገውን ድጋፍ አሁንም ትቀጥላለች ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከጋምቤላ ክልል ግታንግልዩ ወረዳ።
አሁን ደግሞ የምናልፈው ወደ ጎረቤት ሀገር ኬንያ ነው። ፌስቡክ በመድረኩ የሚተላለፉ የጥላቻ ንግግሮችን ማስቆም ተስኖታል የሚል ሪፖርት ባለፈው ሳምንት በአንድ የመብት ተሟጋች ድርጅት ቢወነጀልም የኬንያ ሚኒስትሮች ግን የዛሬ ሳምንት ሰኞ ከሚካሄደው ምርጫ በፊት ፌስቡክን የማገድ ዓላማ እንደሌላቸው ተናግረዋል። ዘገባውን ከናይሮቢ ያደረሰን ቪክቶሪያ አሙንጋ ነው። አሉላ ከበደ እንደሚከተለው ያቀርበዋል።
የብሔራዊ ጥምረትና ውህደት የተባለው ኮሚሽን ባለፈው ሳምንት ባወጣው መግለጫ ፌስቡክ በመድረኩ የሚሰራጩትን በዘውግ ማንነት ላይ የተነጣጠሩ የጥላቻ ንግግሮች እንዲቆጣጠር የአንድ ሳምንት ዕድሜ ሰጥቶ ፌስቡክ ያን ማድረግ ካልቻለ ግን ሊታገድ እንደሚችል አስጠንቅቋል። ማስጠንቀቂያው የተሰማው ግሎባል ዊትነስ የተባለው የመብቶች ተሟጋች ድርጅት ባወጣው ሪፖርት ፌስቡክ በኬንያ ልክ የዛሬ ሳምንት ሰኞ ከሚካሄደው ብሔራዊ ምርጫ አስቀድሞ ባለው ጊዜ ውስጥ እየተሰሙ ያሉትን በዘውግ ማንነት ላይ የተነጣጠሩ ጥቃቶች የሚያበረታቱ ማስታወቂያዎች እንዲሰራጩ ፈቅዷል ሲል መውቀሱን ተከትሎ ነው። ይሁንና የኬንያ የሀገር ውስጥ ሚኒስትር ፍሬድ ማቲያንጊ ጥንቃቄ የጎደለው ውሳኔ ነው ያደረገው ሲሉ ብሔራዊ ኮሚሽኑን ከሰዋል። ፌስቡክ አይዘጋም ሲሉም ለሕዝቡ አረጋግጠዋል። የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስትር ጆ ሙቻሩም ትላንት ሰኞ ለአሜሪካ ድምፅ በስልክ በሰጡት አስተያየት የማቲያንጊን ቃል አስተጋብተዋል። የተነሱት ጉዳዮች ትክክለኛ መሆናቸውን አምነው የተባለውን እርምጃ ለመውሰድ ፌስቡክን ለመዝጋት ግን አያበቁም ነው ያሉት።
What I did not support is the idea that because something like that has happened
እኔ ያልደገፍኩት ሐሳብ ቢኖር እንደዚህ አይነት ነገር ሲከሰት የመጀመሪያው አማራጭ መሆን ያለበት ማህበራዊ ትስስር መረቡን መዝጋት ነው። ይህ ደግሞ ከኛ የማስፈጸም ስልጣን ውጪ ነው። እናም ከፌስቡክ እና ከሌሎች በርካታ የማህበራዊ ትስስር መድረኮች ጋር ስንሰራ ቆይተናል። ፌስቡክ ለምሳሌ በዚህ የምርጫ ቀስቀሳ ወቅት ቁጥራቸው ከ37000 በላይ የሚደርሱ የትንኮሳ ይዘት ያላቸው አስተያየቶችን ሰርዟል።
ፌስቡክ በበኩሉ ባለፈው ሳምንት ባወጣው መግለጫ 13 ሚሊዮን ተጠቃሚዎች እንዳሏት በመትገመተው ኬንያ ሳይቆጣጠራቸው ያመለጡ የጥላቻ ይዘት ያላቸው ንግግሮች መኖራቸውን አምኗል። የፌስቡክ እናት ኩባንያ ሜታ ቃል አቀባይ አንዳንድ ቆስቋሽ ይዘት ያላቸው መልእክቶች ሳይታዩ መውጣታቸውንና ለዚህም በሰውና በቴክኖሎጂ ተፈጸሙ ያሏቸውን ግድፈቶች በምክንያትነት አቅርበው ይህን መሰል ሁኔታ ለመከላከል የሚያስችሉ እርምጃዎችን ግን መውሰዳቸውን ተናግረዋል። የኬንያው ጥምረት ኮሚሽን በዘንድሮ ምርጫ የጥላቻ ይዘት ያላቸው ንግግሮች ወደ ማህበራዊ ሚዲያው በመሸጋገራቸው በፖለቲካ ስብሰባዎችና በአካል ተገኝተው በሚከናወኑ ስነ ስርዓቶች ላይ የታዩት መጠን ቀድሞ ይታዩ ከነበረው በእጅጉ ያነሱ መሆናቸውን አመልክተዋል። ቀዳሚው ተጠያቂዎችም በምርጫ ፉክክሩ እየመሩ ያሉት ሁለቱ የኬንያ ፕሬዝዳንታዊ እጩዎች የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋና የምክትል ፕሬዝዳንቱ ዊሊያም ሩቶ ተከታዮች መሆናቸውን ጨምሮ አስታውቋል።
ተከታዩ ዘገባችን ደግሞ ወደ ደቡብ አፍሪካ ነው የሚወስደን። ደቡብ አፍሪካ ውስጥ ባለፈው ሳምንት 8 ሴቶች ላይ ከተፈጸመው እጅግ ዘግናኝ በቡድን የመድፈር ጥቃት በተያያዘ የታሰሩት 80 ወንዶች የፍርድ ሂደት ትላንት ሰኞ ጀምሯል። ባለፈው ሳምንት ሴቶቹ የሙዚቃ ቪዲዮ ቀረጻ ላይ ሳሉ ፊታቸውን በጭንብል የሸፈኑና መሳሪያ የታጠቁ ወንዶች ደፍረዋቸዋል። ደቡብ አፍሪካ በስፋት አስገድዶ የመድፈርና ሌላ ጾታዊ ጥቃት የሚፈጸምባት ሀገር ብትሆንም በ8ቱ ሴቶች ላይ የደረሰው ጥቃት ግን ህዝቡን እጅግ እንዳስደነገጠ ጠቅሳ ኬት ባርትሌት ከጆሃንስበርግ ያደረሰችንን ዘገባ ቆንጅታዬ ታቀርባለች።
ደቡብ አፍሪካ አስገድዶ መድፈርና ሌሎችም ጾታ ተኮር ጥቃቶች በብዛት የሚፈጸሙባት ሀገር ነች። ይሁንና ይህ በቡድን የተፈጸመ የመድፈር ጥቃት በፈረንጆች ነሐሴ ወር የሚከበረውን የሴቶች ወር ትናንት ሰኞ ማክበር በጀመረችው ሀገር ከባድ ድንጋጤና ቁጣ ቀስቅሷል። ሴቶቹን በቡድን ሆነው በመድፈር ወንጀል የታሰሩት በርካታ ወንዶች በቀረቡበት የክሩገስዶርፕ ወረዳ ፍርድ ቤት ደጃፍ ለሴቶች መብት ተሟጋቾች በሀገሪቱ በሴቶች ላይ በብዛት የሚፈጸመውን ጾታዊ ጥቃት በመቃወም ሰልፍ አካሂደዋል። ተጠርጣሪዎቹ እስካሁን አስገድዶ በመድፈር ወንጀል ክስ ያልተመሰረተባቸው ሲሆን ፖሊስ ምርመራ እየተካሄደ መሆኑን ነው ያስታወቀው። 8ቱ ሴቶች ባለፈው ሐሙስ ክሩገርስዶርፕ በተባለችው የማዕድን ማውጫ ከተማ የሙዚቃ ቪዲዮ ቀረጻ ላይ ሳሉ መሳሪያ የታጠቁት አጥቂዎች አስገድደው የደፈሯቸውና ንብረታቸውንም የዘረፏቸው መሆኑን የሀገሪቱ የፖሊስ ሚኒስቴር ቃል አቀባይ ሊራንዱዙ ቴምባ ገልጸዋል። ጭንቅላታቸውንና ፊታቸውን በጭንብል የሸፈኑት አጥቂዎች ወደ ሰማይ ጥይት እየተኮሱ ደርሰውባቸው በተደጋጋሚ የደፈሯቸው መሆኑን ነው ቃል አቀባዩዋ ያስታወቁት።
On Sunday, the police minister, General Beki Sele, met...
The police minister, Beki Sele, Mella Hagertun, እጅግ ያስደነገጠው የዚህ በቡድን የመደፈር ጥቃት ሰለባ ከሆኑት 8 ሴቶች መካከል 6ቱን አነጋግረዋል።
ከተደፈሩት 8 ሴቶች ውስጥ ከሁሉም በእድሜ ትንሿ የሆነችው የ19 ዓመት ወጣት መሆኗን ሚኒስትሩ ገልጸዋል።
ልንገራችሁ ክፉኛ ተጎድተዋል። በአእምሮአይም ሆነ በማናቸውም ይዞታቸው ጥሩ ሁኔታ ላይ አይደሉም።
አካባቢው በወጡ ዘገባዎች መሰረት ካስገድዶ መድፈር ጥቃቱ በተያያዘ ከታሰሩት ሰዎች መካከል ብዙዎቹ በአገሬው አጠራር ዛማዛማ ተብለው የሚጠሩት ያለ ህጋዊ ፈቃድ በማዕድን ቁፋሮ ስራ የተሰማሩ ናቸው። አንዳንዶቹም ከአጎራባች ሀገሮች በህገወጥ መንገድ በመግባት ታስረው የነበሩ እንደሆኑ ተገልጿል። ሴቶቹን በመድፈር ከተጠረጠሩት መካከል ሁለቱ ከፖሊስ ጋር በተደረገ የተኩስ ልውውጥ እንደተገደሉ ዘገባዎቹ ጨምረው አመልክተዋል። ከ80 የሚበልጡት ተጠርጣሪዎች የሀገሪቱን የኢሚግሬሽን ህግ በመተላለፍና የተሰረቀ ንብረት ይዞ በመገኘት ወንጀል ክስ እንደተመሰረተባቸው የተገለጸ ሲሆን ሴቶቹን አስገድዶ በመድፈሩ አድራጎት በቀጥታ ተጠያቂዎቹ ከመካከላቸው የትኞቹ እንደሆኑ ለጊዜው ግልጽ የሆነ ነገር የለም። የፖሊስ ሚኒስትሩ ቤኪ ሰለ የሳይንሳዊ የወንጀል ምርመራ ውጤቶችን እየጠበቅን ነው ብለዋል።
የታሰሩት ብዙ ሰዎች ናቸው። ነገር ግን ከመካከላቸው ድርጊቱን የፈጸሙት የትኞቹ እንደሆኑ መለየት ይኖርብናል።
በደቡብ አፍሪካ የአምነስቲ ኢንተርናሽናል ዋና ዳይሬክተር ሸኔል መሐመድ በስምንቱ ሴቶች ላይ የተፈጸመው የቡድን ጥቃት እጅግ አስቆጥቶናል ብለዋል።
It is unacceptable that women and children in South Africa are still
ደቡብ አፍሪካ ውስጥ ሴቶችንና ህፃናትን እጅግ የተስፋፋ ከሆነው ወሲባዊና የቤት ውስጥ ጥቃት መጠበቅ አለመቻሉ ተቀባይነት የለውም። የደቡብ አፍሪካ ባለስልጣናት ሀገሪቱ የሴቶችና የህፃናት ደህንነት የሚጠበቅባት በፍርሃት የማይኖሩባት ሀገር እንድትሆን የበለጠ መስራት ይኖርባቸዋል።
ደቡብ አፍሪካ ውስጥ በሴቶች ላይ ወሲባዊ ጥቃትና ሌላም ጾታ ተኮር ጥቃት እጅግ በስፋት የሚፈጸም ሲሆን እንደ አውሮፓውያን አቆጣጠር ከ2020 እስከ 2021 በነበረው የአንድ አመት ጊዜ ውስጥ ከ36000 በላይ ሴቶች እንደተደፈሩ ተገልጿል።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ቻናል ኤንኤስኤስ 12 የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው መሰናዳችን ንግድና ምጣኔ ሀብት ነው። በኢትዮጵያ ከ2013 እስከ 2022 ተግባራዊ እንዲሆን የወጣው የ10 አመቱ አብይ የኢኮኖሚ እቅድ የግሉን ዘርፍ ሚና በሚያጎለብት መልኩ መሻሻል ይኖርበታል በሚል የወጣውን ሪፖርት ተመርኩዞ አዲስ አበባ ላይ ሐምሌ 8 2014 ውይይት ተካሂዷል። በዚህ ዙሪያ ደረጀ ደስታ ከኢትዮጵያ ንግድ ማህበራት ዘርፍ የኢኮኖሚ ባለሙያዎች ማህበርና ከአፍሪካ ኢኒሼቲቭ እንግዶችን ገብዞ አነጋግሯል። ቀጥሎ ይቀርባል።
አቶ ሚሊዮን ፈለቀ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የምርምርና አድቮኬሲ መምሪያ ኃላፊ ናቸው። ማህበሩ ጥናቱን ያስጠናው ኃላፊነቱን ለኢትዮጵያ የኢኮኖሚስቶች ባለሙያ ማህበር በመስጠትና ስፖንሰር በማድረግ ነው ብለዋል። በእንግሊዝኛ የተዘጋጀ መሆኑን ስለገለጹት ጥናት አጠቃላይ ይዘትና ዓላማ ይህን ተናግረዋል።
በግድፉ ስናመጣው የአስሩ ዓመት የመሪ እቅድ ከግሉ ዘርፍ አንጻር ያለው መልካም እድልና መልካም አጋጣሚዎች ኦፖርቹኒቲዎች እና ቻሌንጆች በሚል ነው እንግዲህ እንትን የተባለ አጠቃላይ ይሄ ለአስር ዓመት ያገለግላል ተብሎ በመንግስት የወጣ እቅድ ነው። እንግዲህ በአብዛኛው ደግሞ ካሉት ምሰሶ ከምንላቸው አንኳር የትኩረት አቅጣጫዎች ውስጥ በአብዛኛው የግሉ ዘርፍ የተጠቀሰበት እንደመሆኑ ምን ይዞ መጥቷል የሚለውም ማወቅ አስፈላጊ ነው። ጥሩ ነገሮችን ይዞ ከመጣ መልካም ነገሮችን እንዲያውቁት አድርጎ ያንን ይዘው እንዲሰሩበት ለማድረግ፣ ክፍተቶች ካሉ ደግሞ ክፍተቶች የሚሞሉበትን ምክረ ሀሳብ ለመንግስት ለመጠቆም በሚል ነው እንግዲህ ይሄ ጥናት የተጠናው። ይሄ ነው አላማው።
የመንግስት ዘርፍ ተወካዮች፣ በተለያየ ዘርፍ የተሰማሩ የንግድ ማህበረሰብ አባላት እንዲሁም የምክር ቤቱ የልማት አጋሮች ብለው የጠሯቸው ተቋማት በተገኙበት በተደረገው ውይይት የግሉን ዘርፍ አስመልክቶ ከ19 በላይ የማዳበሪያ ሀሳቦችንም መቅረባቸውን አቶ ሚሊዮን ተናግረዋል። በአስር አመቱ እቅድ የልማት እቅዱ አላማዎች ተብለው ከተዘረዘሩት 6 ነጥቦች መካከል በዋናነት የተመለከተው የኢትዮጵያን ነባራዊ ሁኔታ ያገናዘበ ገበያ መር የኢኮኖሚ ስርዓት በመከተል የግሉን ዘርፍ ጉልህ ሚናና ተሳትፎ በማሳደግ የበለጸገች ሀገር መገንባት ይላል። እንዲሁም እዚያው እቅድ ላይ የመንግስት የመጨረሻ ግብ ጠንካራ የግል ባለሀብት በኢኮኖሚ ውስጥ እንዲፈጠር የሚል ነገር ሰፍሮ ይገኛል። መንግስት በዋናነት የግሉን ዘርፍ ተቀዳሚው አጀንዳ ካደረገ የእናንተ ስጋት ምንድን ነው ተብለው የተጠየቁት አቶ ሚሊዮን ችግራችን ከዓላማው አይደለም ይላሉ።
በዋናነት ይሄ በምሰሶዎቹ ፒላሮቹ በምንላቸው ወይም ደግሞ በዓላማዎቹም ጭምር በተደጋጋሚ የግሉ ዘርፍ ሚና ጎላ ብሎ ተቀምጧል ከሌሎች የልማት እቅዶች በተሻለ ማለት ነው። ነገር ግን መጠቀሱ ሳይሆን እንዴት ነው ወደ መሬት የሚወርደው የሚለው ነው በስፋት እንግዲህ የውይይት አጀንዳ ሆኖ የነበረው በነበረው ወርክሾፕ እና በዚህ መልኩ መገለጹ ሳይሆን እንዴት ወደ መሬት ይወርዳል የሚለው ላይ ትኩረት ቢደረግ የሚል አስተያየት ሲሰጥ ነበር የነበረው እና ጥሩ ነው። እንደ መሪ እቅድ አንደኛ ፍሌክሲቢሊቲ ያለው ሰነድ ነው። ያ ማለት ምንድነው? አስፈላጊ ሲሆን ማሻሻል የሚቻልበት ነው። እንደዚህ ከዚህ ቀደሞቹ በአምስት ዓመት እንደሚወጡት ሪጅድ ሲስተም ይከተል አይደለም። ስለዚህ በተቻለ መጠን ነባራዊ ሁኔታን እያገናዘበ በሂደት እየተሻሻለ የሚሰራበት ነው።
ቪኦኤ ካነጋገራቸው መካከል አንዳንዶቹ ጥናቱ ይፋ ከተደረገ በኋላ ኮቪድ-19ና የእርስ በርሱን ግጭት ጨምሮ የተከሰቱ ዓለም አቀፋዊ ቀውሶች ባሳደሩት ጫና ሳቢያ ሁኔታዎች የተቀያየሩ በመሆናቸው መንግስት ባወጣው የ10 ዓመት እቅድ የፕላን ክለሳ ማድረግ አለበት ብለዋል። የውይይቱ ተካፋይ ከነበሩት መካከል አቶ ሮቤል የሽጥላ ወድ ኢኒሼቲቭ አፍሪካ ውስጥ ከፍተኛ ፕሮግራም ማኔጀር መሆናቸውን ተናግረዋል። ቅዱ በርካታ ጠንካራ ጎኖች ያሉት መሆኑን ገልጸው ያላቸውን ስጋት እንደሚከተለው አስረድተዋል።
ምናልባት አሁን ያለውን ችግር እንደ አሁን ያሉት የሰላም ሁኔታዎች አንዳንድ ከሱ ጋር የተያያዙ ችግሮችን ማካተት ይኖርበታል። ሌላ ያው ሁሌም የሚነሱ የፕራይቬት ሴክተር ላይ ያሉ ችግሮች አሉ። ያው ከተለያዩ ሴክተር የተሰበሰቡ ጥናቱ ያሳየው እነሱም የገለጹት ነገሮች እንደኛው የፋይናንሻል ሰርቪሶች አለመኖር ነው፣ እነዚህ ፎሬክስን ጨምሮ። ከዛ አክሰስ ለመሬትና ለተለያዩ ኢንፍራስትራክቸሮች፣ ለግል መሰረተ ልማትና የመሬት የማግኘት ችግሮች አድሬስ ለማድረግ የታዩ እንትኖች የሉ። ሌላ የተለያዩ ስትራቴጂክ የተባሉ ሴክተሮችን እንዴት ነው የሚያነቃቃውና ለእነዚህም የአጭርና የረጅም ጊዜ እቅዶች እንዴት ተሳታፊ እንደሚሆን የግል ሴክተሩ። ሌላ ደግሞ የታየበት ችግር ቴክኒካል የሆኑ ስኪሞች ለአሁን አብዛኛው ጊዜ የግሉ ሴክተር ትንሽ እያሳየ ያለው ምንድን ነው የሰው ኃይል ስኪልድ የሆነ ማንፓወር በትክክል ያው ገበያውን እንደሚጠይቀው ያክል ያገኘ ያለመሆኑ እንደሆነ እሱን አድሬስ ለማድረግ ኢንኤፊሽንሲዎች እንዳሉ ነው የሚያስ
ጥናቱን ያዘጋጁት ባለሙያዎች ቡድን መሪ የሆኑት በኢትዮጵያ የኢኮኖሚስት ባለሙያዎች ማህበር የኮሚኒኬሽንና የፓርትነርሺፕ ዳይሬክተር መሆናቸውን የገለጹልን ዶክተር ስሜነ በሴ ናቸው። ያደጉ አገሮች የእድገት ምንጭ መንግስት ሳይሆን የግሉ ክፍል መሆኑን በመግለጽ የጥናታቸውን አቅጣጫ እንደሚከተለው ያብራራሉ።
ያየነው ከግል ሴክተር አኳያ ነው። የስራ መስመር እቅዳችን ዋናው አላማ ምን ክፍተቶች አሉ፣ ምን መልካም አጋጣሚዎች አሉ ለፕራይቬት ሴክተሩ የሚል ነው። እንደሚታወቀው በዓለማችን እንግዲህ ትልቅ የኢኮኖሚ እድገት ያስመዘገቡ ሀገራት እዚህ ደረጃ ላይ የደረሱት በዋናነት በመንግስት ኢንቨስትመንት ሳይሆን በፕራይቬት ሴክተር ነው ወይም በግሉ ሴክተር ነው። በግሉ ሴክተር በተለያዩ ጥናቶች እንደሚያሳዩት ከ90% የስራ ድል ባደጉት አገሮች የግል ሴክተር ላይ ትኩረት ያደረጉ አገሮች ናቸው። ይህን ያመላክተው የግል ሴክተር ለስራ ፈጠራ፣ ለድህነት ቅነሳ እና ለኢኮኖሚ እድገት ወሳኝ ሚና የሚጫወት ክፍለ ኢኮኖሚ መሆኑ ነው እና ይሄ የዓለም ተሞክሮ ነው። የኢትዮጵያ ወይም የሀገራችንም ተሞክሮ ከዚህ የተለየ አይደለም።
አሁን ለግሉ ዘርፍ የብድር የፋይናንስና የመሬት አቅርቦትና ተደራሽነት የሰለጠነ ሰው ኃይል ማግኘትና ሙስና ከሚጠቀሱት ተግዳሮቶች መካከል ዋነኞቹ መሆናቸውን የጠቀሱት ዶክተር ስሜነ ጥናቱ የተመለከተውና እንደ ምክረ ሐሳብ የተነዘረውን እንደሚከተለው ያስረዳሉ።
ለግሉ ባለሀብቶች ወይ ለግሉ ሴክተር ፈታኝ ነው የታየ አሁን ያለው ወቅታዊ የግጭት እና ጦርነት ውስጥ ችግራችን መሰረታዊ ችግር የግል ባለሀብቶንም ዋጋ ሲያስከፍል የግል ባለሀብቶች ንብረትን የነበረበት ሁኔታ እና ያ ማኔጅ መደረግ እንደነበረበት እሱን ፕሪዲክት ማድረግ እና ለነሱ በዚህ አጋጣሚ ምቹ ሁኔታ ያልተፈጠረበት ነው። እንደ ምክረ ሀሳብ አንደኛ ቴኒር የአስር ዓመት መሪ እቅዱ መከለስ አለበት፣ ሪቫይቭ መደረግ አለበት ነው። ብዙ አገራችን አሁን ያለችበትና ያኔ የነበረው ሰናሪ የተለየ ስለነበረ ማሻሻያ መደረግ አለበት የሚል ነው። በእርግጥ ይህን ካልን በኋላ መንግስት በእርግጥ ከጦርነቱና ከድርቁና ከኮቪድ ጋር ተያይዞ ማሻሻያውን ኦልሬዲ ያደረገበት ሁኔታ አለ። ያም ቢሆን መንግስት አሁን እያደረገ ያለው የሪካቨሪ ፕላን የፕራይቬት ሴክተር ተሳትፎ ሊጨምር ይገባል ነው።
አቶ ሚሊየን ውይይቱ የተደረገው በረቂቅ ሰነድ ላይ መሆኑን ገልጸው ረቂቁ በተሰጡ ግብዓቶች ከዳበረ በኋላ የመጨረሻው ረቂቅ ሲወጣ ከመንግስትና የግል ዘርፍ ተወካዮች ጋር ምክክር እንደሚካሄድበት ተናግረዋል። የመንግስትን ተቋማት ወክለው በዚህኛው ውይይት ላይ የተገኙትን ለማነጋገር ያደረግነው ሙከራ ባይሳካም የአስር ዓመቱ መሪ እቅድ ሲወጣ በቴሌቪዥን በተላለፈ የቀጥታ ውይይት ሳይቀር ህዝባዊ ተሳትፎ የተካሄደበት መሆኑን በመድረኩ መገለጹን አቶ ሚሊየን ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የማ የማክሰኞ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። በየዕለቱ ከሰኞ እስከ እሁድ በሚቀርቡ ዝግጅቶቻችን ዙሪያ ያሏችሁን አስተያየቶች በተዘዋዋሪ ስልክ መስመራችን 202-205-9942 የውስጥ መስመር 14 በማለት በድምጽ በተቀረጸው መመሪያ መሰረት ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዩ የትምህርት መሰናዷችን ነው። በኢትዮጵያ የሚገኙ የተፈጥሮ ሀብትና የዱር እንስሳት እየተመናመኑ አንዳንዶቹ የመጥፋት አደጋ ተደቅኖባቸዋል። ከሀሮማያ ዩኒቨርሲቲ በባዮሎጂ የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰባት አቢጊያ ሲሳይ ታዲያ የዱር እንስሳትን ያጋለጡ እንደ አየር ንብረት ለውጥ፣ ህገወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያው ያደረገችው ዳሰሳ በሀገር ደረጃ ተሸላሚ አድርጓታል። በአጠቃላይ ውጤቷ 3.8 በማምጣት ከሴት ተማሪዎች አንደኛ በመውጣቷ ዩኒቨርሲቲው በረዳት መምህርነት ያስቀራት ሲሆን ወጣቶችና ተማሪዎች ስለ ዱር እንስሳ ጥቅም አውቀው ተፈጥሮን የመንከባከብ ባህል እንዲያዳብሩ ለማድረግም እቅድ አላት። ቀጣዩ ዝግጅታችን ከአቢጊያ ሲሳይ ጋር ያደረግነው ቆይታ ነው። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከሀሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው።
ይሄ የነበረ ሀሳቢ ምናምን በምማርበት ታይም ግን ባዮሎጂ ፋካልቲ ላይ ገብቼ ነው ባስጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይታጠናል እና እሳቸው በጣም ሲነግሩ በጣም ሞቲቬት አደረገኝ። በጣም በቃ የማናስባቸው የተረሱ ማለት ብዙ ዋጋ የማንሰጣቸው ግን በጣም ቫሉየብል የሆኑ በጣም በጣም ለሀገር ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ዱር እንስሳቶች በሚገኙበት ቦታ ያሉት ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ሞፍ ደግሞ እዚህኛ ሀገር ጋር ብዙ ትኩረት አንሰጣቸውም። ላይ ቅንጦት ይመስለናል የዱር እንስሳትን መጠበቅ፣ እነሱ የሚመቻቸውን ኢንቫይሮንመንት ክሬት ማድረግ፣ መከላከል፣ ለእነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ። ለምሳሌ እኔ በጣም ሞቲቬት ያደረገኝ ደግሞ እኔ ተማርኩ ከሀረማያ ዩኒቨርሲቲ ነው ይሻለ እና ባቢሌ ከሀረማያ ትንሽ ኪሎ ሜትር አቅ ብሎ ባቢሌ የኤሌፋንት ሳንክቸሪ አለ። በጣም በሚያሳዝን ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙም ቼሽ የማያደርጋቸው ናቸው። በጣም እየተገደሉ ያሉና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመረ ነው ያለ እና እሳቸው ያስተማሪ ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ። እዛም ታይም ሳቸው ሲያስተምሩ እና ያምር በቃ ይህ ነገር ምን የሆነ አሻራ መጣል አለብኝ፣ የሆነ ነገር ማወቅ አለብኝ፣ ስለዚህ ነገር አቴንሽን እንደሚፈልግ ለሰዎች ነገር አለብኝ የሚለው ነገር ነው ሞቲቬት ያደረገኝ እና ሞር ስለነሱ እንዳነብ እንዳውቅ ያደረገኝ።
አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ?
ለምሳሌ ሰው ሰራሽውን ነገር ለምሳሌ አሁን እኛ በምንኖርበት ሶሳይቲ ውስጥ ጫት በጣም ይላል ካልክሌት ይደረጋል በጣም እና ሰዎች የእነሱን ፓርክ እንትን ብለው ማለት በጣም ገብተው እዛ ውስጥ ጫት ምናምን ይዘራሉ እና ልክ ዝሆኖቹ ያው ቦታቸው ነው ያለ ቦታቸው የመጠጫዎቹ ናቸው እና ዝሆኖቹ መጥተው ልክ ጫት ውስጥ ምናምን ሲገቡ ጫቱ እንዳሉ ይደረጋሉ ይገደላሉ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን ሰው በጣም ኢንተርቬን ታደርጋል ይመስል ለምሳሌ መንገድ ይኖራል አይደለ መሀል ላይ እና እንደዚህ ምሻቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ይላል። እና ደግሞ የሚኖሩበትን ቦታ መጨፍጨፍ፣ ማጥፋት፣ ማውደም እነዚህ ነገሮችን እንደ ችግር ይቆጠራሉ ማለት ነው። ይህ ሶሳይቲው አዌርነስ ክሬት አለመደረግ ምን ያህል ቫሊዩብል እንደሆኑ እነሱን መጠቀም እንደሚችሉ፣ ምክንያቱም ሰዎች እነሱ ለማየት ሲሄዱ ያው የሚገባ ገቢ አለ እና ያ ገቢ ደግሞ እዛ ያለው ሰው ኢንከሬጅ ማድረግ ሰፖርት ያደርጋል።
ምናልባት ተፈጥሯዊ የሆኑ ስጋቶችን ያየሻቸዋሉ?
ክላይሜትን ያው በደንብ ኢፌክት አለ። ለምሳሌ አሁን እንደምንለው ፋክተሪዎች ጭስ መለቀቅ፣ የሙቀት መጨመር ምናምን እነዚህ ነገሮች በደንብ አፌክት ያደርጓቸዋል። እና ያው እነሱን ፕሮቴክት ከማድረግ አንጻር ደግሞ እኛ የምንሰራቸው ስራዎች ደግሞ በጣም ውስን ናቸው።
ኢትዮጵያ ውስጥ 13 በፌዴራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት 8.5% የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ በርካታ የዱር እንስሳት እየጠፉ መሆናቸውን በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ከዚህ ቀደም ለአሜሪካ ድምጽ ገልጸው ነበር።
ቀይ ቀበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ። ለምሳሌ ራይኖ፣ የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ካርኒቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ካርኒቦረስ ማነው እንስሳቶች፣ ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይልድ ዳስ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ዴጌ አካባቢ ያንጉድ ይረስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልድ ዳስ የሜዳ አህያ የሚባለው ሬር ኬዝ ነው።
አቢጌል ካጠናችው ጥናት ተነስታ የዱር እንስሳት መጥፋት የተፈጥሮ ሚዛንን በማዛባት የሰውን ልጅ ህልውና አደጋ ላይ የሚጥል ከመሆኑም በላይ ተጨማሪ ጉዳት አለው ትላለች።
ለምሳሌ በእነሱ ምክንያት የሚመጡ ገቢዎች አሉ። ያ ገቢ እንደ ሀገር እናውቃለን፣ እንደ ሶሳይቲ ያ ነገር ይጎዳናል። ሁለተኛ ነገር ደግሞ ለራሳቸው ዝሆኖቹ ራሱ አስቢ፣ ቦታቸው ሲነካ የተለያዩ ነገሮች እነሱ ሊያጠቃ የመጣ ነገር እነሱ ጋር ሲመጣ ዝም ብለው የሚቀመጡ ነገሮች አሉ። የዱር እንስሳቶች ናቸው እና ሶሳይቲን አታክ ወደ ማድረግ ይመጣል። በዱር እንስሳትና በሰዎች መካከል ኮንፍሊክት ይፈጠራል ማለት ነው። ምክንያቱም እኛም እነሱን ባውንደሪ እያከበርንላቸው አይደለም፣ ሰው እነሱም እኛን የሚያከብሩበት ወይ አይኖርም። እነዚህ ነገሮች እየቆየ ሲሄድ ራሳቸው በደንብ እየጎላ ይመጣል።
አቢጌል ወደፊት ለሰው ልጆች ህልውና መሰረት የሆኑትን የዱር እንስሳትና የተፈጥሮ ሀብት ለመንከባከብ ከወጣቶችና መጪው ትውልድ ብዙ ይጠበቃል ትላለች። አዲስ በጀመረችው የረዳት መምህርነት ስራዋም ተማሪዎችን ማሳወቅና ማንቃት ትፈልጋለች።
ተማሪን የምንለው ሰዎች ነው ለእንደዚህ አይነት ነገሮች ፒካፕ ማድረግ ያለብን ማለት በጣም ማውራት አለብን። እንደዚህ አይነት ነገር ብዙ ሰው እንደዚህ አይነት ነገር ሳወራ የሆነ ነንሴንስ ነገር ይመስለዋል። የሆነ በቃ በጣም አቴንሽን የሚሰጠው የሚገባኝ ነገር መስሎ አይሰማውም አንዳንድ ሰው። ግን እንደዛ አይደለም። አቴንሽን ልንሰጠው፣ ፎከሳችን ልንሰጠው በጣም የሚገባ የተማሩ ሰዎች ደግሞ በደንብ ስለዚህ ነገር ማህበረሰብ የምንኖርበት ማህበረሰብ እንዲረዳ እንዲያውቅ ማድረግ ያለብን ይመስለኛል።
አቢጌል ቀጣይ ቅዷ የመጥፋት አደጋ የተጋረጠበትን የባቢሌ የዝሆኖች መጠለያን ጨምሮ ሌሎች የተፈጥሮ ፓርኮችን በአካል እየሄዱ መጎብኘት ሲሆን የዱር እንስሳትን በመንከባከብ ዙሪያ ጥናቶችን ማካሄድና ተግባራዊ ስራዎችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ዝግጅታችንን ነው። ከሰኞ እስከ አርብ ያሉት ዝግጅቶቻችን ከሬዲዮ በቴሌቪዥን እና ከዌብሳይታችን በተጨማሪ አት ቪኦኤ አምሃሪክ ላይ በፌስቡክ በቀጥታ ይተላለፋል። በዝግጅቶቻችን ላይ አስተያየት ካላችሁ ወይም በፕሮግራማችን ውስጥ ቢካተቱ በምትሏቸው ሀሳቦች ዙሪያ ጥቆማ መስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዝግጅታችን በዚሁ አበቃ። ከመላው የአሜሪካ ድምፅ ባልደረቦች ጋር ያስተናገድኳችሁ ስመኝሽ የቆየ ነበርኩ። ስለ አብሮነታችሁ እናመሰግናለን። ደህና ደሩ።